galgalan keessa saala maalakaa jalqabee gasa sadiitti meetir baa 22-21 akkasumas 31 wixata haga jimaataatti qophii afaan oromootiin dabarsu asirratti raawwata qophii boorutti walitti deebina nagaatti bula amma sagantaa afaan
የአሜሪካ ድምፅ ራዲዮ ጣቢያ ነው።
በዘንድሮ ዓመት የግድቡ ሌቭል ከ505 ወደ 560 አምጥተናል። አምናት አስተውሱ እንደሆነ ክረምት ሲመጣ በ505 ላይ በስር ያለው ማሶጫ ስለማይበቃ በ505 ላይ ያልፋል። ዘንድሮ ደግሞ ላይ ድረስ ይሞላና በ560 ላይ ያልፋል። ልዩ የሚያደርገው ወደ 560 አይወርድም። አንድ 560 ከደረሰ በኋላ አይወርድም። ስለዚህ ግድቡ ከኮንስትራክሽን ሂደቱ ጋር የተነጣጠለ አይደለም።
የኢትዮጵያ የውሃ የመስኖና ኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ ከተናገሩት የተቀነጨበ ነው።
Certainly this is an issue that has a very severe
consequence. ጉዳይ ያለምንም መጠራጠር በግብጻውያን ኑሮ በሀገሪቱም የወደፊት ጥቅሞች ላይ የበረታ መዘዝ ያለው ነው። ማንንም ሀገር እንደሚያደርገው ደግሞ ጥቅማችንን ለማስከበር ማድረግ የምንችለውን ምንም ነገር እናደርጋለን።
እኚህኛው ደግሞ የግብጹ የውጭ ጉዳይ ሚኒስትር ሳሜ ሹሪክ ናቸው። በቅርቡ ከተናገሩት የተወሰደ ነው። ሙሉ ዘገባው በእለቱ አብይ ርዕስ ይቀርባል።
አድርገዋል የኦሮሞነጻነት ሰራዊት አጫሉን ገለዋል አሉ። እኛ አልገደልንም አሉ። ይሄ ነው ይሄንን የሚያጣራ ገለልተኛ አካል ተቋቁሞ ይሄንን ማጣራት ይችላል።
ጃልመሮ በሚል መጠሪያ በይበልጥ የሚታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ዞን አዛዥ አቶ ኩምሳ ድሪባን ድምጽ ነው የሰማችሁት።
እነሱን የሚተች ከነሱ ጋር ያልተሰለፈ መኖር እንደማይችል አምኖ ሰጥቶ እንዲገዛላቸው ለማድረግ በዛ አይነት ድርጊት ፈጽማሉ። በፖለቲካ ጻድ ደግሞ እንደዚህ አድርገናል እንደዚህ አይነት ግልጽ ወንጀል ፈጽመናል ብሎ እንዲያምኑ ማይጠበቅም። ግን በግልጽ ማሳያዎች አሉ።
የኦሮሚያ ክልል የብልጽግና ፓርቲ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ናቸው መልስ የሰጡት። የዚህንም ዝርዝር ይዘናል። ሙሉ ዘገባው ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ሐምሌ 9 2012 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ከለቱ ዜና አቅራቢ አዳነች ፍሳዬ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዋና አዘጋጇ ተባላቸው እንዲሁም በእያሉበት ሆነው የለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያም የሰዓቱን ያለም ዜና ካዳነች ፍሳዬ።
እንደምናመሻችሁ አድማጮቻችን ዜናውን ማንብላችሁ አዳነች ፍሳዬ ነኝ። አገሮች አስፈላጊዎቹን የጤና ጥበቃ መመሪያዎችን በጥብቅ ስራ ላይ ካላዋሉ አሁን በከባድ ሁኔታ እየተስፋፋ ያለው የኮቪድ-19 ወረርሽኝ መባባሱ አይቀርም ሲል የዓለም የጤና ድርጅት አስጠነቀቀ። የአሜሪካ ድምጽ ዘጋቢ ማርያም አዲያሎ ያጠናቀረችውን ዘገባ ቆንጅታ ይተርጓለች።
በዓለም ዙሪያ ለኮሮና ቫይረስ የተጋለጡ ሰዎች ቁጥር ከ13 ሚሊዮን ለህልፈት የዳረጋቸውም ከ500 ሺህ አልፏል። ይህንኑ ተከትሎ የዓለም የጤና ድርጅት የሰሚ ያለ ጥሪውን ቀጥሏል። የድርጅቱ ዋና ዳይሬክተር Dr. Tedros Adhanom.
Let me be blunt. Too many countries are headed in the wrong direction.
እቅጩን ለናገር ብዙ አገሮች በተሳሳተ አቅጣጫ እየተጓዙ ነው።
መሰረታዊ የሆኑት የመከላከል እርምጃዎች አካላዊ ርቀትን መጠበቅ፣ አፍና አፍንጫን በጭንብል መሸፈን ወይም ተጋልጠውም ከሆነ ራስን ለይቶ መቀመጥ፣ ከዚህ ውጪ መንገድ የለም። ያ ተግባራዊ ካልሆነ ወረርሽኙ ካሁኑ በባሰ ሁኔታ ማሻቀቡ የማይቀር ነው ሲሉ ዶክተር ቴድሮስ አስጠንቅቀዋል። ዋና ስራ አስኪያጁ ይህን አዲስ ማስጠንቀቂያ ያወጡት ባለፈው እሁድ በዓለም ዙሪያ በ24 ሰዓት ጊዜ ውስጥ 230 ሺህ ሰዎች ለቫይረሱ መጋለጣቸውን ድርጅታቸው ይፋ ማድረጉን ተከትሎ ነው። በአንድ ቀን የተመዘገበ ከፍተኛው አሃዝ ነው። ከዚህ ውስጥ 80% የያዙት 10 ሀገሮች ናቸው። ከአዲሶቹ ተጋላጮች ግማሹ የተገኙትም ዩናይትድ ስቴትስ እና ብራዚል ውስጥ ነው።
Countries are losing gains made as proven measures to reduce risk are not
በየሀገሩ ቀደም ብሎ የተገኙ ስኬቶች እየተናዱ ነው። የተደቀነውን አደጋ ለመቀነስ ፍቱን የሆኑ ተርሚጃዎች አንድም ስራ ላይ እንዲውሉ አልተደረገም አለያም ሰው አይከተላቸውም። ይህን ደግሞ በሰሜንም በደቡብም አሜሪካ በደቡብ እስያ እንዲሁም በብዙ አፍሪካ ሀገሮች እያየን ነው።
በአህጉር አፍሪካ እስካሁን በኮሮና ቫይረስ ከተጠቁት የሚበዙትን ወደ 300 ሺህ የሚጠጉትን ያዘችው ደቡብ አፍሪካ በየቀኑ 12 ሺህ ሰዎች እየተመዘገቡ መሆኑን ፕሬዝዳንቱ ሴሪል ራማፎሳ አስታውቀዋል። ከቤት ውጪ በጭንብል መሸፈን ግዴታ ተደርጓል። የሰዓት ላፊም አውጀዋል። የአልኮል መጠጥ መሸጥም ተከልክሏል። ዩናይትድ ስቴትስ ውስጥም በርካታ ክፍለ ግዛቶች የእንቅስቃሴ ገደቦችን የማንሳት እቅዶቻቸውን በይደር ይዘዋል። ገደቦቹን መልሰው ያጸኑም አሉ።
አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ በኮቪድ-19 የተያዙ ሰዎች ብዛት ወደ 3.5 ሚሊዮን ተጠግቷል። ከዛም በላይ እየናረ ነው። ሰዎች የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ የሚጠይቁት የንግድ ተቋማትና ክፍላተ ግዛት እየተበራከቱ ሄደዋል። የደቡባዊ ክፍለ ግዛት አላባማ አስተዳዳሪ ኬይ አይቪ ከዛሬ ጀምሮ መላ የአካባቢ ነዋሪዎች የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ አዘዋል። አላባማ ትላንት ወደ 50 የሚጠጉ ሰዎች እንደሞቱባት አስታውቃለች። የሞንታና አስተዳዳሪ ስቲቭ ባሎክ ቤት ውስጥም ቢሆን ሰዎች ያሉበት ከሆነ የአፍና የአፍንጫ መሸፈኛ ጭንብል ማድረግ ግዴታ እንዲሆን አዘዋል። ወልማርት የተባለው የሀገሪቱ ትልቁ መደብር ከ5000 በላይ በሚሆኑት ቅርንጫፍ ሱቆች ሁሉ ደንበኞች ጭንብል እንዲያደርጉ ጠይቋል። አፕል የቴክኖሎጂ ተቋምንና ስታርባክስን የመሳሰሉት የቡና መደብሮችም እንደዚሁ። በተያያዘ ዜና የአውስትሬሊያ መንግስት እየጨመረ በመሄድ ላይ ባለው የኮቪድ-19 ወረርሽኝ ምክንያት የስራ አጥነትን ብዛት መበራከት ለማቅለል ሲል 1.4 ቢሊዮን ዶላር መመደቡ ታውቋል። የሀገሪቱ ጠቅላይ ሚኒስትር ስካት ሞሪሰን ዛሬ ባስታወቁት መሰረት መንግስት ለደሞዝ ክፍያ የሚውል ከአንድ ቢሊዮን ዶላር በላይ ይመድባል። የተቀረው 400 ሚሊዮን ዶላር ዓለም አቀፉ ወረርሽኝ ካበቃ በኋላ በሚያስፈልጉ የስራ አይነቶች የመስራት ክህሎት እንዲኖራቸው ሲባል በሺዎች የሚቆጠሩ ሰዎችን በማሰልጠን ላይ ይውላል። ይህ ገንዘብ የተመደበው የአውስትሬሊያ የስራ አጥነት አሃዝ 7.4% ወይም ወደ 1 ሚሊዮን የሚጠጋ በሆነበት ወቅት ነው። በ22 ዓመታት ውስጥ የበዛ የስራ አጥነት መጠን ነው ተብሏል። አውስትሬሊያ ወደ 11 ሺህ የሚጠጉ በኮቪድ-19 የተያዙ ሰዎች እንዳሏት ስለ ቫይረሱ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ገልጿል። በጃፓን ደግሞ በመዲናይቱ ቶኪዮ በ24 ሰዓታት ውስጥ ከ280 በላይ አዲስ የኮቪድ-19 በሽተኞች መገኘታቸውን የከተማይቱ አስተዳዳሪ ዮሪኮ ኦይኬ ዛሬ ተናግረዋል። በከተማይቱ በአንድ ቀን ውስጥ ይህን ያክል ብዛት ያላቸው የቫይረሱ በሽተኞች ሲገኙ ለመጀመሪያ ጊዜ ነው ተብሏል። በህንድ ያሉት የቫይረሱ በሽተኞች ብዛት ወደ 1 ሚሊዮን እየተጠጋ መሆኑ ታውቋል። ባለፉት 24 ሰዓታት ውስጥ ከ32700 በላይ አዲስ በቫይረሱ የተያዙ ሰዎች እንዳሉ የሀገሪቱ የጤና ሚኒስቴር አስታውቋል። ዓለም አቀፉ ወረርሽኝ ከገባበት ጊዜ አንስቶ በአንድ ቀን ውስጥ ይህን ያክል ብዛት ያላቸው በሽተኞች ሲገኙባት ለመጀመሪያ ጊዜ መሆኑን የጤና ሚኒስቴሩ ገልጿል። ህንድ በአጠቃላይ ከ936000 በላይ የኮቪድ-19 በሽተኞች እንዳሉ አታውቋል። በሞት የተለዩት ደግሞ ከ24000 በላይ ናቸው ተብሏል። ሩሜኒያ በአገር አቀፍ ደረጃ ያዘዘችውን የመጠንቀቅ ሁኔታ ለአንድ ወር አራዝማለች። ደቡብ አፍሪካ ሐኪሞችና ሆስፒታሎች በመጠጥ ብዛት የሚጎዱትን ለማከም ጊዜ የላቸውም በማለት የአልኮል መጠጥ እንዳይሸጥ አግዳለች። ኬንያ ውስጥ በሀገሪቱ ትልቁ የእናቶች ሆስፒታል 4 የጤና ሰራተኞች በኮሮና ቫይረስ ተይዘው እንደሞቱ፣ 450ዎቹ ደግሞ በቫይረሱ እንደተያዙ የሀገሪቱ ባለስልጣኖች ገልጸዋል። በቫይረሱ ተይዘው ሕክምና ላይ የቆዩት የብራዚል ፕሬዚደንት ጀር ቦልሶናሮ በድጋሚ ተመርምረው በሽታው እንዳለባቸው እንደተነገራቸው ትላንት ገልጸዋል። ቦልሶናሮ ኮቪድ-19ን እያናናቁ ከትንሽ ኢንፍሉዌንዛ በላይ አይደለም በማለት ሲያቃልሉት ቆይተዋል። የአፍና የአፍንጫ መሸፈኛ ጭንብል በሚያደርጉት ላይ ደግሞ ያፌዙ ነበር። በመጨረሻም የዩናይትድ ስቴትስ ፌዴራል መንግስት ዛሬ ሁለተኛ ሞት የተፈረደበት እስረኛን በሞት ቀጥቷል። በያዝነው ሳምንት ሁለተኛው በሞት የተቀጣ እስረኛ ነው ማለት ነው። ዌስሊ አይራ ፐርኪ በመርፌ ተወግቶ በሞት የተቀጣው ኢንዲያና ክፍለ ግዛት በሚገኘው የፌደራል እስር ቤት ነው። አንድ ጥቅተኛ ፍርድ ቤት ትላንት እንዲፈጸም ታቅዶ የነበረውን የሞት ቅጣት እንዲዘገይ አድርጎ ነበር። ነገር ግን የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውሳኔውን ስለሻረው የሞት ቅጣቱ ዛሬ ተፈጸመ። ዝቅተኛው ፍርድ ቤት የሞት ቅጣቱ እንዲዘገይ የፈረደው ሞት የተፈረደበት እስረኛ የአእምሮ በሽተኛ በመሆኑ ለፈጸመው ወንጀል ቅጣት መሆኑን ለመረዳት አይችልም፣ ስለሆነም አሁን ባለበት ሁኔታ በሞት የመቀጣት ብቃት የለውም በሚል ነበር። ወግ አጥባቂ ዳኞች የሚበዙበት ጠቅላይ ፍርድ ቤት ግን አልተቀበለውም። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። መልካም ምሽት።
አዳነችን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ሐምሌ 9 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። የታላቁ የኢትዮጵያ ህዳሴ ግድብ ውዝግብ በአካባቢያዊ ተቋም እንዲያዝ የመንግስታቱ ድርጅት የጸጥታው ምክር ቤት ወደ አፍሪካ ህብረት ከመራው በኋላ የተካሄደው ድርድር ያለ ስምምነት መቋረጡ ተዘግቧል። ድርድሩ እየተካሄደ ሳለ የወጡ የሳተላይት ምስሎች ግድቡ ውሃ እየያዘ መሆኑን ሲያሳዩ፣ የታቆረው ውሃ እየጣለ ባለው ከባድ ዝናብ ምክንያት በተፈጥሯዊ ሁኔታ የተያዘ መሆኑንና ይህም እንደሚቀጥል የኢትዮጵያ የውሃ የመስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ አሳውቀዋል። ተከታዩም ዘገባ በግድቡ ላይ እየተከናወነ ያለውን በቅርቡም የነበሩ የውዝግብ ሂደቶችና የአሁኑን አያያዝም ይዳስሳል። ሰለሞን አባቴ ያቀርበዋል።
ከጥንስሱ አንስቶ አይንና ውዝግብ ያልተለየው ታላቁ የኢትዮጵያ ህዳሴ ግድብ ድርድር ዋሽንግተን ደርሶ በአሜሪካና በዓለም ባንክ አያያዝና አዝማሚያ ያልተደሰተችው ኢትዮጵያ ንግግሩን አቋርጣ በቀረች ማግስት ባለፈው የካቲት የኢትዮጵያ የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ እንዲህ ብለው ነበር።
የኢትዮጵያ መብት ነው መፍት መጥቆ በዚህ ጊዜ ሙሉ በዚህ ጊዜ ያክሉ ማለት ጉዳዩን በጥልቀት በማያውቁት ነገር ተገቢ አይመስልም። ስለዚህ ኢትዮጵያ 86% ውሃ የምታመነጭ ሀገር 4 ቢሊዮን ወይም 10 ቢሊዮን በአመት ለመያዝ የምትከለከልበት ምክንያት አይታየንም።
የዩናይትድ ስቴትስ የገንዘብ ሚኒስቴር ያወጣውን ስምምነት ላይ ሳይደረስ ቀጣይ ስራም በግድቡ ላይ እንዳይከናወን፣ ውሃም መሙላት እንዳይጀመር ማሳሰቢያ የሰጠበትን መግለጫም አልተቀበለችም።
እንዲህ አይነት ሀሳብ ከዚህ በፊት ተነስቶም አያውቅም። የመሮች ስምምነት 2015 ያለ ስምምነት ግድቡ እየተገነባ የውሃ ሙሌት ሲጀምር መሙላት ይጀምራል እና ተገቢ ያልሆነ ስቴትመንት ነው። ስም እስከዛሬም ድረስ ስንደራደር ከሀገሮቹ ጋር የኮንስትራክሽን ሂደቱ ውሃ ማሙላት የሚጀምር ከሆነ እንጀምራለን፣ ከኮንስትራክሽን ጋር ፓራሌል የሚሄድ ስቴትመንት ነው እንጂ ያለን ግድብ ስምምነት ሳይደረግ ውሃ አንሞላም ብለን ከዚህ በፊትም ስምምነት የለን። አግሪመንት ሳንፈራረም አንሞላም የሚል መቼም ጊዜ ተነጋግረን አናውቅም።
እናም ኢትዮጵያ ስራዋን ቀጠለች። በፈረንጁ ወር ጁላይ አጋማሽ ላይም ግድቡን መሙላት እንደምትጀምር በድጋሚ አሳወቀች። በዚህ ሁኔታ ያልተደሰተችው ግብጽ አቤቱታዋን ወደ አረብ ሊግ ይዛ ሄደች። የአረብ ሊግም ለግብጽ ወግኖ መግለጫ ወጣ። ኢትዮጵያም የአረብ ሊግን አቋም ኮንና ስራዋን ቀጠለች። ግብጽም የአቤቱታዋን አድማስ አሰፋችና ለአካባቢያዊ ሰላምና ደህንነት አደጋ ይመጣል ስትል ወደ ጸጥታ ጥበቃ ምክር ቤቱ ሄደች። ምክር ቤቱም ሐሳባን ሸራሸረ። ኢትዮጵያም ድምጿን አሰማች። በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ አምባሳደር ታዬ አጽቀሥላሴም በአሁኑ ወቅት ምስራቅ አፍሪካ ላይ ያለው የእርጥበት ሁኔታ ግድቡን መሙላት ለመጀመር እጅግ የተመቸ እንደሆነ ተናገሩ።
This here is an opportune time to begin impounding water.
ግድቡን መሙላት ለመጀመር አሁን እጅግ መልካም አጋጣሚ ነው። ጥቁር አባይም ነጭ አባይም ከወትሮ የበለጠ ውሃ አላቸው። ቪክቶሪያ ሐይቅም ታይቶ በማይታወቅ ሁኔታ ከፍተኛ መጠን ላይ ያለው ውሃ ይዟል። አስዋን ግድብም ላለፉት 40 ዓመታት ባልነበረ ከባህር ጠለል በላይ 182 ሜትር ከፍታ ያለው ውሃ ይዞ ሙሉ አቅርቦት መስጠት በሚችልበት ደረጃ ላይ ነው።
ምንም እንኳን ቪኦኤ በተለያዩ አጋጣሚዎች ያነጋገራቸው የውሃ ጠቢባንና የኢትዮጵያ ባለስልጣናትም ባይስማሙበትም ግብጽ ግን ጨውነት የሌለውና ለለት ተለት ህይወቷ ከምትጠቀምበት ውሃ 90% የምታገኘው ከአባይ ጅረት እንደሆነ ትናገራለች። የህዳሴ ግድብ ጉዳይም በእጅጉ የሚያሳስባት ይህ አቅርቦት ይጎዳል በሚል እንደሆነም ባለስልጣናቷና ተንታኞቿ በየጊዜው ይገልጻሉ ይዘቱማል። ግብጽ ወደ ጸጥታ ጥበቃ ምክር ቤቱ ከመሄዷ በፊት የውጭ ጉዳይ ሚኒስትሩ አሳሜ ሸኽሪ ከአሶሺየትድ ፕሬስ ጋር ተነጋግረው ነበር።
Certainly this is an issue that has a very severe consequence.
ይህ ጉዳይ ያለምንም መጠራጠር በግብጻውያን ኑሮ በሀገሪቱም የወደፊት ጥቅሞች ላይ የበረታ መዘዝ ያለው ነው። ማንንም ሀገር እንደሚያደርገው ደግሞ ጥቅማችንን ለማስከበር ማድረግ የምንችለውን ምንም ነገር እናደርጋለን።
የማስፈራራት ነገር ከተነሳ አይቀር እንዲህ አይነቱን የግብጽን አቋም አስመልክቶ በአንድ አጋጣሚ በህዝብ ተወካዮች ምክር ቤት ጥያቄ ተነስተውላቸው የነበረ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ መልስ ሰጥተው ነበር። የዛሬ 9 አመት አካባቢ
አንድ የግብጽ ስትራቴጂ ያው ትልቅ ወታደር አስቀምጦ ማስፈራራት ነው። ይሄን በተመለከተ ለነከተል የሚገባ ፖሊሲ አለመፍራት ነው የሚሆነው ማለት ነው። አለመፍራት ሲባል የቀረርቶ ጋጋታ ማስቀመጥ ማለት አይደለም። አለመፍራት ሲባል ማንቀላፋት ማለት አይደለም። አለመፍራት ሲባል በተጨባጭ በአገራችን ላይ ሊቃጣ የሚችለው ወረራ ምን ያህል ነው ብሎ ሳይንሳዊ በሆነ መንገድ መፈተሽ። ሳይንሳዊ በሆነ መንገድ ሲፈተሽ የግብጽ ወረራ አደጋ በኢትዮጵያ ላይ በጣም ትንሽ ነው። ዜሮ ነው ማለት አይቻልም፣ ነገር ግን በጣም ትንሽ። ስለዚህ በዚህ ምክንያት በጣም ትንሽ በሆነ አደጋ ምክንያት እንቅፍ የምናጣበት ምክንያት ነው። ይሄ ማለት ግን ዜሮ ስላልሆነ ያች ትንሿን አደጋ ለመቋቋም ተጨማሪ የአቅማችን ያህል ዝግጅት ማድረግ ያስፈልጋል።
መስከረም 7 በዚህ አመት ካይሮ ላይ በተሰጠ ጋዜጣዊ መግለጫ ላይ የተናገሩት የግብጽ የውጭ ጉዳይ ሚኒስትር ሳሜ ሸኽሪ የህዳሴ ግድብን ለኢትዮጵያ አስፈላጊነት እንደሚገነዘቡ፣ በሌላ በኩል ግን ለሀገራቸው ያፈጠጠ ስጋት መሆኑን ተናግረው ነበር።
While we recognize the importance of this project to the developmental objectives of the Ethiopian
project እኛም በመንረዳውና ያለጥርጥር በመንደግፈው ሁኔታ ለኢትዮጵያ ህዝብ የመልማት ትልሞች ያለውን አስፈላጊነት በመገነዘብም ይህ በአፍሪካ ግዙፍ የውሃ ኃይል ማመንጫ ተቋም በሚሊዮኖች የሚቆጠሩ ግብጻውያንና የሱዳን ዜጎችን ብልጽግናና ደህንነት ሊያሰጋ የሚችል መሆኑን ማወቅ ይገባል።
ሱዳን በብዙ ጎን የህዳሴ ግድብ ተጠቃሚ እንደምትሆን ባለሙያዎቿም ባለስልጣናቷም እዚህም እዚያም ይናገሩ እንጂ በተባበሩት መንግስታት ድርጅት ቋሚ መልእክተኛዋ አምባሳደር ኦማር መሐመድ አህመድ ሲድቅ ማንኛውም ግዜንና ግድቡን መምላትን የሚመለከት እንቅስቃሴ በስምምነት የሚደረግ መሆን አለበት ብለዋል።
Sudan strongly believes that reaching an agreement on the guidelines
ሚሊዮኖች የሚቆጠሩ ህይወቶችንና ማህበረሰቦችን ለከበደ አደጋ ከመጋለጥ እንዲያድኑ የታላቁ የኢትዮጵያ ህዳሴ ግድብ ውሃ መሙላት ከመጀመሩ በፊት በመመሪያዎችና በመርሆች ላይ ስምምነት መድረስ እንዳለበት ሱዳን አጠንክራ ታምናለች። ግዜንና የውሃ ሙሌትን የሚመለከት ማንኛውም ውሳኔ በስምምነት የሚከናወን መሆን አለበት።
ኢትዮጵያ 6.4 ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለውን ግዙፍ ግድብ በ7 ዓመታት ውስጥ መሙላት ነው የምትፈልገው። ግብጽ 20 ዓመት ትላለች። በተራዘሙ የድርቅ ዓመታት በሚኖረው የውሃው አያያዝና የግድቡ እንቅስቃሴ እንዲሁም ውዝግቦች በሚፈቱበትና በሕግ ጉዳዮች ላይ አሁንም ስምምነት የለም። በአብዛኛው ጉዳዮች ላይ ግን ተግባብተናል ይላሉ ተደራዳሪዎቹ። ያ የበለጠው መግባባት ግን ያነሰውን አለመግባባት መሻር አልቻለም። እንዲያውም ውጥረቱ የበረታው ንግግሮችም የተቋረጡት ትልቁ ውዝግብም ያለው በዚህ ትንሽ በሚባለው ምክንያት ነው። የ11 ሀገሮች ታዛቢዎች የተገኙበት በወቅቱ የአፍሪካ ህብረት ሊቀመንበር የደቡብ አፍሪካ ፕሬዚደንት ሲሪል ራማፖሳ አመቻችነት የተካሄደው የ11 ቀናት ድርድር ከተቋረጠ በኋላ ሁኔታውን ለመሪዎቻቸውና ለህብረቱ ለማሳወቅ ሪፖርት እያዘጋጁ መሆናቸውን የኢትዮጵያው የውሃ ሚኒስትር ስለሺ በቀለ ትናንት በትዊተር አሳውቀዋል። ምን ማለታቸው ይሆን? ዝርዝር ማብራሪያ ይዤ ለመመለስ እየጣርኩ ነው። ለማንኛውም ግን መልእክታቸው ተስፋ የመቁረጥ አይመስልም። ሪፖርቶቻቸውን የአፍሪካ ህብረት ፕሬዚደንት የህብረቱ ቢሮ አባላትና መሪዎቻቸው ከገመገሙ በኋላ በሚሰጧቸው መመሪያዎች መሰረት ድርድሮቹ እንደሚቀጥሉ ትናንት በትዊታቸው አስታውቀዋል ሚኒስትር ስለሺ። ለማንኛውም ግን የግድቡ ግንባታ 640 ሜትር እስኪደርስ በመጪዎቹ አመታትም ይቀጥላል ብለዋል። ለመገናኛ ብዙሃን የሰጡትና ሮይተርስ ወስዶ የዘገበውን ቀንጨባር ገላሰማችሁ።
በዘንድሮ አመት የግድቡ ሌቭል ከ525 ወደ 565 ተጠናዋል። አምናት አስተውሱ እንደሆነ ክረምት ሲመጣ በ505 ላይ በስር ያለው ማስወጫ ስለማይበቃ በ505 ላይ ያልፋል። ዘንድሮ ደግሞ ላይ ድረስ ይሞላና በ560 ላይ ያልፋል። ልዩ የሚያደርገው ወደ ከ560 አይወርድም። አንድ 560 ከደረሰ በኋላ አይወርድም። ስለዚህ ግድቡ ከኮንስትራክሽን ሂደቱ ጋር የተነጣጠለ አይደለም።
ግድቡ በተፈጥሯዊ ሁኔታ እየያዘ ያለው ውሃም አልፎት መፍሰስ እስኪጀምር እንደሚቀጥል ሚኒስትሩ ገልጸዋል።
ሰለሞንን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ የመጽሔቱ የትንታኔ ርዕስ እንሸጋገራለን። ጫካ ውስጥ ሆኖ ኢትዮጵያን ለማተራመስ የሚሰራ ሽፍታ ቡድን ድምጻዊ ሀጫሉ ሁንዴሳን የገደልኩት እኔ ነኝ ብሎ እንዲያምን አይጠበቅም ሲሉ የኦሮሚያ ብልጽግና ፓርቲ የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ ለአሜሪካ ድምጽ ገልጸዋል። ከዚህ ቀደምም በምዕራብ ኦሮሚያ በሰላማዊ ዜጎች ላይ የፈጸሟቸውን አሰቃቂ ወንጀሎች ማህበረሰቡ ያወቃቸው እነሱ ግን ወንጀሎቹን አልፈጸሙም ምን ብለው ያስተባብላሉ ሲሉ አቶ ታዬ ቡድኑን ወንጅለዋል። ጃልመሮ በሚባል መጥሪያ በይበልጥ የሚታወቀው በትጥቅ ትግል ላይ የሚገኘው የኦሮሞ ነጻነት ሰራዊት የምዕራብ ኦሮሚያ ዞን አዛዥ አቶ ኩምሳ ድሪባ ድምጻዊ ሀጫሉ ሁንዴሳ ግድያም ሆነ ኢትዮጵያ ውስጥ በተለያዩ አካባቢዎች በሰላማዊ ዜጎች ላይ ለደረሰው ጥቃት ተጠያቂ እንዳልሆነ ከአሜሪካ ድምጽ ጋር ባደረገው ቃለ ምልልስ መናገሩ ይታወሳል። አቶ ኩምሳ ድሪባ ከአሜሪካ ድምጽ ጋር የነበረውን የመጀመሪያ ክፍል ቆይታ በትላንትናው ምሽት አስተምተናችኋል። በምሽቱም ዝግጅታችን የቃለ ምልልሱን ሁለተኛ ክፍልና እንዲሁም አቶ ታዬ ደንዳ የሰጡትን ምላሽ አካተናል። ሁለቱንም ያነጋገረችው ጽዮን ግርማ ነች። ወደ ዝግጅቱ።
የ50 አመቱ የኦሮሞ ነጻነት መሪ ኩምሳ ድሪባ ወይም ጃልመሮ ላለፉት 2 አመታት የምዕራብ ኦሮሚያን የትጥቅ ትግል እንደሚመራ ተናግሯል። በደቡብ፣ በምዕራብ፣ በሰሜንና በአዲስ አበባ እንደሚንቀሳቀሱና በትላንትናው ዕለት በሰጠው የቃለ ምልልሱ የመጀመሪያ ክፍል ላይ ገልጿል። ይህም ሆኖ የጦር መሳሪያ አንስተው የሚታገሉት ከመንግስት ሰራዊት ጋር እንጂ በሰላማዊ ዜጎች ላይ ጥቃት እንደማይፈጽሙ በመግለጽ በድምጻዊ ሀጫሉ ግድያ ውስጥም እጃቸው እንደሌለበት ገልጿል። ድምጻዊ ሀጫሉ ህይወቱ ያለፈው በመንግስት ሰዎች አማካኝነት መሆኑንና ለዚህ ማረጋጋጫቸው ከዚህ ቀደም ለነሱ ወታደሮች በሀጫሉ ሁንዴሳ የተላከ የጽሁፍ መልእክት ስላለ በገለልተኛ አካል እንዲጣራ ጠይቋል።
እኔ ከሞትኩ ደሜ የምትፈልጉት እንደዚህ አይነት ሰዎች ጋር ነው ብሎ አጫሉ የተናገረው መረጃ አለ። ስልክ የኦሮሞ ነጻነት ሰራዊት አባላት ስልክ ላይ ደውሎ አጫሉ እነሱ ሰላም ስላቸውና ሲያበረታታቸው በነበረበት ጊዜ የተናገረውን ስልካቸውን እንሰጣለን። ይሄንን የሚያጣራ አካል ካለ መረጃችን ይሄ ነው።
ስለዚህ የኢትዮጵያ መንግስትም ደግሞ መረጃ አለኝ፣ ጥላሁን ያኔ የተባለው ግለሰብ ጠቁሟል፣ መረጃ አለኝ ብሏል። እሱን አልተቀበላችሁም። ስለዚህ የእናንተ መረጃ እንዴት ተቀባይነት እንዲኖረው ትጠብቃላችሁ?
እኛ እኮ መረጃችንን ተቀበሉ እያልን አይደለም። ይሄንን የሚያጣራ አካል ካለ እኛ እናቀርባለን። እነሱም ያቀርቡና የዛኔ ነው እውነት የሚታወቀው። እነሱ ስላሉ ብቻ እኛ ስላለ ብቻ ይሄ እውነት ይገኛል የምል እምነት የለኝም። ይህንን የሚያጣራ አካል ይቋቋምና ሁለታችንንም ያለን መረጃ እናቀርባለን እያልኩ
ድም ወደ ጠቀሱት ነገር እንመለስ። ቃት የምናደርገው ከምዕራብ እስከ ምስራቅ አካባቢ እስከ አዲስ አበባ ድረስ ነው ብለዋል። ከዚህ በፊት በሰጡት ቃለ ምልልስም እንደዛው ኔትወርካችሁ እስከ ቡራዩ ድረስ እንደሚደርስ እስከ አዲስ አበባ ድረስ እንደሚደርስ ገልጸዋል። አሁን አስረግጠው የሚናገሩት በሰላማዊ ዜጎች ላይ እርምጃ አንወስድም እያሉ ነው። ታዲያ በማን ላይ ነው የምትወስዱት? ኔትወርካችሁ እንደዚህ ከተዘረጋና እንቅስቃሴ የምታረጉ ከሆነ እርምጃ የምትወስዱት በማን ላይ ነው? የታጠቀው ኃይል ራሱን ይከላከላል። ስለዚህ እናንተ በማን ላይ ነው እርምጃ የምትወስዱት?
እኛ የምናካሂደው እርምጃ መንግስቱን አፈሙዝ ጠብቆ ያለው የሀገሪቷ የመከላከያ ሰራዊት ላይ ነው። ይህ ደግሞ እስከ አዲስ አበባ አይደለም እስከ 4 ኪሎ እስከ አፍንጫው ታጥቆ ይገኛል። ያንን ስንጥል ነው መንግስት መጣል የምንችለው። የአደባባይ ቁጥር ነው ምንስር አለውና ነው ህዝብ ላይ ማንን ነው የገደል ነው? አንቺ እኮ ያንን መረጃ ልታቀርብልኝ ትችያለሽ።
የኢትዮጵያ መንግስት የሚሰጠውን መረጃ ነው ልጠቅስሎት የምችለው።
የኢትዮጵያ መንግስትማ ጊዜ የሚያቀርበው ይህንን ነው።
በምዕራብ ኦሮሚያ የሚገኙ ነዋሪዎች እንዲሁም በጉጂ አካባቢ የሚገኙ ነዋሪዎች የአሜሪካ ድምጽ በተለያየ ጊዜ የሚያነጋግ ያነጋገራቸው ነዋሪዎች በሁለት በኩል አጣብቂኝ ውስጥ እንዳሉ ይገልጻሉ። መንግስት የኦሮሞ ነጻነት ጦርን ትደግፋላችሁ በሚል የኦሮሞ ነጻነት ጦር ደግሞ መንግስትን ትደግፋላችሁ ወይም ለመንግስት መረጃ ትሰጣላችሁ በሚል ጥቃት ይፈጸምብናል ብለው በተደጋጋሚ ይገልጻሉ። ሰዎችም በዚህ መሃል እንደሚገደሉ፣ ኢሰባዊ የሆነ ድርጊት እንደሚፈጸምባቸውም የሚናገሩ አሉ። በተለያየ ጊዜ ያስደመጥናቸው ድምጾች አሉ።
የተደመጡ ድምጾች የምትይኝ ሁልጊዜ በእናንተ በኩል የሚተላለፉትን የህዝብ የሚሆን የመንግስት ካድሬዎች ስታናግሯቸው እሰማለሁ። የእነሱን ዋን ሳይድ ሁልጊዜ ስታቀርቡ እሰማለሁ። በብዙ መልኩ በእኛ ላይ የሚደረጉ ውንጀላዎችን እና ክሶችን ማስተባበል ወይ ደግሞ እውነት ነው ነበር እንደዚህ አይነት ነገር ብሎ ማመን የምንችልበት ደረጃ በእናንተ በኩል ይሁን በሌሎች ሚዲያዎች ለማቅረብ ብዙ ጊዜ ሙከራ እናደርጋለን፣ ግን ድምጻችን የታፈነ ነው። የእናንተ የቪኦኤ አፋን ኦሮሞ ብዙ ጊዜ እኔ ኢንተርቪው አድርጌ ሳይተላለፍ የቀረ፣ በቢቢሲ አፋን ኦሮሞም እንደዛው ብዙ ኢንተርቪዎችን እያደረጉ ሳይተላለፍ የቀረ እንደዚህ አይነት ኢንተርቪዎች ነበሩ። በእኛ በኩል ተነገረ ያልሽው መንግስት አድርሶብናል፣ አስሮናል፣ ገሎናል ስል ህዝብ ከነመረጃው ጋር ያቀርብ ነበር። በምታናገሯቸው ሰዎች እንደዚህ አይነት ግድያ በዚህ አይነት ሁኔታ እዚህ ቦታ በኦሮሞ ነጻነት ሰራዊት ደርሶብናል የሚል እንዲሁን አቅርቢ። ብዙ መረጃዎችን ላቀርብልሽ ይችላሉ።
ዘገባዎቻችን በጣም ብዙ ናቸው፣ ለረጅም ጊዜ የቀረቡ ናቸው። ምዕራብ ኦሮሚያ ካለ የቴሌኮሙኒኬሽን ኃላፊ ጀምሮ ግለሰቦቹ ደግሞ ፍርሃት ስላላቸው ማንነታቸውን ደብቀው፣ ምክንያቱም እንዳልኩት ከሁለቱም ወገን ጉዳት ስለሚደርስባቸው እንደሚፈሩ፣ ግማሾቹ አዲስ አበባ ላይ መጥተው እንደሚቀመጡ እዛ አካባቢ ስጋት ስላላቸው የተለያዩ ዘገባዎች ናቸው የሚቀርቡት፣ አንድ ወይም ሁለት ዘገባ አይደለም። ስለዚህ በኢትዮጵያ መንግስትም በነዋሪዎችም የሚቀርብባችሁ ቅሬታ አለ በተደጋጋሚ። እሱን ቅሬታ እናንተ ሙሉ ለሙሉ አትቀበሉም ማለት ነው?
በፍጹም። አንድ ምሳሌ ልስጥሽ። አንቺ ያነሳሽው የምዕራብ ኦሮሚያ የቴሌ ሰራተኛ ተገሎ ነበር ብለሽኛል። ትክክል ነው። ነቀምት በእናንተው እና በሌሎችም ሚዲያዎች ላይ የሰማሁት። እዛው ነቀምት ደግሞ አንድ ወጣት ጋራጅ ውስጥ እየተገደለ ነበር። እንደዚህ አይነት ግድያዎች ሲካሄዱ መንግስት የሚያቀርበው ክስ አለ። ለምሳሌ የቴሌ ሰራተኛው ሲገደል መንግስት ኦነግ ሸኔ ላይ ብሎ ክሱን አቀረበ። ቤተሰቦቹ ተጠይቀው ይህንን እንደዚህ አይነት ሰዎች ግድያውን አካሂደውብናል ብለው አልከ ተሰሱንም። እሺ፣ እንደዛውም ደግሞ ጋራጅ ውስጥ የተገደለው ወጣት መንግስት ልጄን በታጠቁት ኃይሎቹ ገደለ ብሎ አባቱ ክስ አቅርቧል። በመንግስት ላይ እንደዚህ አይነት ክስ እኛ ስናቀርብ ህዝብ ደግሞ የተገደለበትን የሚያውቀው ወንድሙ ሄቱ በባለቤቱ አዎ የገደለብኝ ልዩ ኃይል ነው፣ መከላከያ ነው፣ የፖሊስ አባል ነው እያለ ክሱ ያቀርባል። እንደዚህ አይነት ክስ ከፋሚሊዎቹ በኩል የቀረበ አንድ ማስረጃ አቅርቤልኝ ነው ያልኩሽ። መንግስት የምትይውማ መውጫ ቀዳዳ ሲያጣና እጁን ወደሚጠቁምበት ሲፈልግ ወደ እኛም ወደ ሌላ ወደ ትግራይ ወደ ግብጽ እያለ ህዝቡን ሲያተራምስ የኖረ መንግስት ነው። ከዛ የሚቀርበውን አይደለም እያልኩሽ ያለው። አንድ እንደዛ አሁን እንዳቀረብሽው ምሳሌ አንድ ሰው እንደዚህ ተገሏል፣ የገደለው ደግሞ የኦሮሞ ነጻነት ሰራዊት ነው የሚል ፋሚሊው አቅርቢልኛል።
ተናገርኩ እኮ ነው። ቤተሰቦች በተለይ ማንነታቸውን እንዳንጠቅስ ይጠይቃሉ፣ ፍርሃት እንዳላቸው ይነግሩናል። አንዴ ታርቀው ቢገቡና ከመንግስት ጋር እርቅ ፈጥረው ቢገቡና ብንገላገል ይሻለናል፣ ምክንያቱም በሁለቱም ወገን ጉዳት እየደረሰብን ነው፣ እየተገደልን ነው ያሉ አሉ።
እሱ ትክክል ነሽ። ጦርነት ባለበት ቦታ ሰው የአይምሮ መረበሽና ጭንቀት አይኖረውም ማለት ያዘበ ሰው ይኖራል፣ ችግሮች ይኖራሉ። ጦርነት ነው ያለው፣ ጥይት ነው፣ እሳት ነው እየተተኮሰ ያለው። በዚህ በኩል አንዴ ታርቆ ብንገላገል የሚሉት ለእኔ ያ ሁኔታ ተፈጥሮ ይሄ ነገር ቢቆም ደስ ይለኛል። ያ የህዝብ ፍላጎት ነው፣ የኔ ፍላጎት ነው። ይሄ አይደረግም ማለት ነው።
ስለዚህ እነዚህ ሰዎች ፍርሃት አላቸው ማለት ነው። ፍርሃታቸው ደግሞ የታጠቁት ኃይሎች የኦሮሞ ነጻነት ጦር ከመንግስት ጋር ታብራላችሁ ብለው ጉዳት ያደርሱብናል ብለው የሚፈሩ ሰዎች ግን አሉ።
የኦሮሞ ነጻነት ሰራዊት ለኦሮሞ ህዝብ ፍራት አይደለም። ለኦሮሞ ህዝብ ብሎ የተመሰረተ ለኦሮሞ ህዝብ ለህዝብ ብሎ ራሱን እየሰዋ ያለ ሰራዊት ነው። ከህዝብ ከገደልንማ ለማን ነው ትግሉን እያካሄድን ያለነና ለማን ነው ደማችን የሚፈሰውና አጥንታችን የሚሰበረው? ለማን ነው እኔ እድሜን ሁሉ እያቃጠልኩ ይሄንን አይነት ህይወት እየገፋው ያለው?
አላማው የመጨረሻ ግቦት ምንድን ነው?
ኦሮሞ ነጻ ወጥቶ የራሱ መንግስት መስርቶ ብፈልግ በኢትዮጵያ ማዕቀፍ ውስጥ ከኢትዮጵያ ብሔር ብሔረሰቦች ጋር እኩልነት በነጻነት በፍትህ ቢኖር፣ ያ የማዋጣ ከሆነ ደግሞ የራሱን መንግስት የራሱን ሀገር መስርቶ የራሱን ኮንስቲቱሽን መስርቶ ቢኖር፣ ያ እስካልሆነ ግን ትግሉ ይቀጥላል። ብዙ ሰዎች በማህበራዊ ሚዲያዎች ላይ ብዙ ነገር ያወራሉ። ብዙ የኦሮሞ ነጻነት ሰራዊትን የሚያጠለሽ ነገሮችን ይጽፋሉ። ብዙ ስንት የአማራ ህዝብ እኔ የምመራው የምዕራብ ኦሮሞ ነጻነት ሰራዊት አካባቢ ስንት የአማራ ህዝብ እንዳለ ታውቂያለሽ። ያንን ለምን አልገደልንም? በነጻ በሰላም ወጥቶ በሰላም የሚገባ ስርዘን የሚያበላን ከኦሮሞ ጋር እኩል፣ ለምን የኢትዮጵያ ዜጋ ነው። አልተለያየን። ኦሮሞ ነጻ፣ ትግሬ ነጻ፣ አማራ ነጻ ተብሎ እስካልተመሰረተ ድረስ በአንድ ላይ የኢትዮጵያ ህዝብ ነንና መኖር ይችላሉ። መርታቸው ነው። ንብረት አፍርተውበታል፣ ልጆች አፍርተውበታል፣ ኖሮበታል። ደማቸው ውስጥ ያለው አማራ ብሔር እንጂ እነሱ ያንን የማያውቁት ከኦሮሞ ጋር ተቀላቅለው እየኖሩ እነሱን ለምን አልገደልናቸውም? በአማራ አካባቢ፣ በሌሎች አካባቢዎች፣ በደቡብ አካባቢ፣ በቤኒሻንጉል አካባቢ እንደዚህ አይነት ጥቃቶች ሲደረጉ፣ አራቱም ወለጋ አካባቢ ወደ ኢሉባቦር እንደዚህ አካባቢ እኛ የምንንቀሳቀስበት ይሄ አማራን ወይ ደግሞ ጉራ ወይ ደግሞ ትግሬን መሰረቱ አደረገ እንደዚህ አይነት የቤት መቃጠል፣ የሰዎች መፈናቀል፣ እንደዚህ አይነት አደጋዎች ደርሰዋል። ያንን ማድረግ ግን ይችላለን እኮ። ግን ለምን አላማችን አይደለም?
በአጠቃላይ ረዘም ባለውና የኦሮሞ ነጻነት ጦር መሪ ኩምሳ ድሪባ ጋር ባደረግነው ቃለ ምልልስ ከኢትዮጵያ መከላከያ ሰራዊት ጋር ጦርነት እንደሚያካሂዱ፣ ነገር ግን ሰላማዊ ዜጎች ላይ ግድያን እንደማይፈጽሙ ገልጸዋል። ሰሞኑን በኦሮሚያ ክልል በተፈጸመው የሰው ሕይወት መጥፋት፣ ንብረት መውደምና ማቃጠል ውስጥም እጃቸው እንደሌለበትና ድርጊቱንም እንደሚያወግዙት ገልጸዋል። የነርሱ አላማ በጠቅላይ ሚኒስትር አብይ አህመድ የሚመራውን መንግስት መጣል እና ለሁሉም ዜጎች እኩል እንድትሆን የሚፈልጓትን አገር መመስረት እንደሆነ ተናግረዋል። በሌላ በኩል የኦሮሚያ ብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በትጥቅ ትግል ላይ ያለ ቡድን እኔ ነኝ የገደልኩት ብሎ እንዲያምን አይጠበቅም ይላሉ።
እዚህ በፊትም ሰላማዊ ዜጎች በተለያዩ ቦታ መገደላቸው ይታወቃል። በተለይ በወለጋ ውስጥ በርካታ ሰላማዊ ዜጎች የመንግስት የስራ ኃላፊዎችም ሰላማዊ ነዋሪዎችም መገደላቸው ብቻ ሳይሆን ሬሳቸው ሲካፈል እንደነበረ ሌላውን ለማስፈራራት እንዳይቀበሩ የተከለከሉበት ጊዜም ነበረ። ይሄን ሁሉ እኛ አድርገናል አላሉ። ምክንያቱም ከፖለቲካ አንጻር ያንን የሚፈጽሙት ዜጎችን ለማስፈራራት፣ እነሱን የሚተች ከነሱ ጋር ያልተሰለፈ መኖር እንደማይችል አምኖ ሰግቶ እንዲገዛላቸው ለማድረግ እንደዛ አይነት ድርጊት ይፈጽማሉ። በፖለቲካ አንጻር ደግሞ እንደዚህ አድርገናል፣ እንደዚህ አይነት ግልጽ ወንጀል ፈጽመናል ብሎ እንዲያምኑ አይጠበቅም። ግን በግልጽ ማሳያዎች አሉ ማለት ነው። ከአጫሉ ጋር አጫሉ መጀመሪያ ከኦቢኤስ ጋር በነበረው ቆይታ ኦነግ በቦሌ ይመጣል ብዬ አልገምትም ነበረ። በታንክ በወለጋ ወይም በባሌ በኩል ይገባል ብዬ አስቤ ነበረ። ግን በጣም የሚገርም ነው ብሎ ሲያነሳ ውጭ ያለው የነሱ የፌስቡክ ሰራዊት ያደረገበትን ዘመቻ ከነበረው የታጠቀው ኃይልን ሊገለው እንደሚችል በአጫሉ ጓደኞች በቤተሰቦቹም ጭምር ይታወቃል ማለት ነው። ይሄ ግልጽ ነው። ሲያስፈራሩ ነበረ፣ ማስጠንቀቂያ ሲሰጡት ነበረ። ግልጽ ነው። ይሄ ውጭ ላይ ነበረው ደግሞ በሰፊው ዘመቻ ሲያካሄድበት እንደነበረ ብልጽግና ሆነሃል፣ በገንዘብ ተገዝተሃል፣ እችን ትጠፋት አለ በሚል ብዙ ሰርቷል ማለት ነው። በዚህ ሄደዋል። ከዛ ባሻገር ግን በኦነግ ውስጥ እኔም ስለነበርኩ ባህሪያቸውን አውቃለሁ። ትምህርት ቤት በነበርንበት ወቅት ምንድን ነው የሚሆነው? አንዳንዴ ኦሮሞን ሊያስቀይም ሊያናድድ የሚችል ጸያፍ ስድብ ግልጽ በሆነ ቦታ ላይ ይጽፉና የኦሮሞ ተማሪዎችን እዚህ ጋር አናስተኛ ሰደበን ወይም ሌላ አካል ሰደበን የሚል ፕሮፓጋንዳ በመንዛት በዛ አይነት ሴራ አመልክ ተፈጽሞ እንደነበረ ይታወቃል። ከዚህ በፊት በዛው በድርጅቱ ውስጥ በጣም የሚታወቁ የሚታገሉ አካሄዳችን ልክ አይደለም ብሎ የሚያነሱ እነ ሙሊስ ገዳ የሚባሉትን፣ ግዙ ጃራ የሚባል ከዛ ባሻገር ለገሰ ዮጊ የሚባለውንም ራሳቸው ገለው ግን ገለናል አላሉ። እንደገደሉ ያው ራሳቸውም ያውቃሉ፣ ህብረተሰቡም ያውቃል፣ አባልም ያውቃል። ሬፋም አለ ግን ገለናል ያሉበት አንድም ቀን የለም ማለት ሰው። እነሱ በጣም ጠያፍ የሆነ ኢሰብአዊ የሆነ ድርጊት ይፈጽማሉ ሰውን ለማስፈራራት። በሚዲያ ሲመጡ ደግሞ ያንን አላደረግንም ብሎ ራሳቸውን ቅዱስ አድርገው ለማቅረብ ይሞክራሉ። ይሄ ጠባያቸው ነው፣ የተፈጥሮ ባህሪያቸው ነው። ዞሮ ዞሮ ያ ከሀጫሉ ሁንዴሳ ጋር የተያዙ ነገሮች በምርመራም የተገኙ ነገሮች አሉ። ሰፊ ምርመራም እየተደረገ ነው። እያንዳንዱ ደግሞ በተጨባጭ ወጥቶ ህብረተሰቡ እውነታውን ለማወቅ ረጅም ጊዜ አይቀርም ማለት ነው።
ድምፃዊ ሀጫሉ ሁንዴሳ ማንን እንደሚደግፍና ማንን እንደማይደግፍ የኦሮሞ ወጣት በሚገባ ስለሚያውቅ አሁን ደጋፊያችን ነበር ቢሉ የሚቀበላቸው ሰው አይኖርም ይላሉ አቶ ታዬ።
ያሉን እኛ ስለምናውቅ አጠቃላይ የኦሮሞ ወጣትን ስለሚያውቅ እስከዛሬ ሙዚቃው ላይ አንድ ቀን የነሱን የሚይዙትን ባንዲራ ያልያዘ ሙዚቀኛ ቢኖር እሱ ነው። ውጭ ላይ ሊሰጡት ነበረ፣ አልተቀበለም። እዚህ ሀገርም በዛ ደረጃ ሊያደርጉ ነበረ፣ አልተቀበለም። ዝፈንልን አሉት። እኛን አውድፌ እምቢ አላቸው። ዛሬ ሳይሆን ግርማ ጥሩነ የሚባል ከወያኔ ጋር ሲሰራ የነበረ እነሱ ተወካይ በ2008-2009 አካባቢ እንደዚህ አይነት ሙከራ አድርጓል። አጫሉ ያንን አልተቀበለም። ለእነሱ ጥርስ የተነከሰበት ዋናው ምክንያትም ለእነሱ ከንቱ ውዳሴ ባለመጫወቱ ነው አጫሉ። እና ይሄ የኛ ደጋፊ ነው የሚል ማንን ለማታለል እንደሆነ አላውቅም። ምክንያቱም በአጠቃላይ የአጫሉ ጓደኞች፣ የአጫሉ ቤተሰቦች እና አጫሉን የሚያውቁ በርካታ ዜጎች ጠላትነታቸውን አጫሉን ለመግደል ሲዝቱ እንደነበረ እና በተለያየ ጊዜ ማስፈራሪያ ትልቁበት እንደነበረ በማስረጃም በኤስኤምኤስ የተላኩ መልክቶች አሉ፣ በቮይስ ሚሴጅ የደረሱ መልክቶች አሉ። በተለያየ ጊዜ ሙከራም አድርገው ያልተሳካበትም ነበረ። እነዚህ ሁሉ ስላሉ ምንም ቢዋሹ የትም ሊደርሱ ስለማይችሉ ችግር የለውም ለማለት ነው።
አቶ ታዬ ደንዳአ በምዕራብ ወለጋ አካባቢ የነበረውን ሁኔታ በተመለከተ ተከታዩን ብለዋል።
በዛ ቦታ ላይ ሁለት ነገር ነው ያለው። አንደኛው ጉዳይ መንግስት ዜጋው የፈለገ ስህተት ቢፈጽም በግድያ ሳይሆን በህግ አግባብ ይዞ ህግ በማቅረብ ነው ነገሮችን የሚፈታው። እነሱ ግን እነሱን የሚፈጅ ይህ ጉዳት አድርሰዋል ብሎ የሚሉ ከሆነ የሚፈጅ ከሆነ አሁን ከአጥሙሉም ጋር ማያያዝ አያይዞ ማየት ይቻላል። የእነሱ መፍትሄ ግድያ ነው የሚሆነው። በዛ አካባቢ ያለው ፍራቻ ከባድ ነው የነበረው። አሁን የተሻለ ሁኔታ ተፈጥሯል። ባለፈው የሆነ ዶክመንተሪ በኦቢኤን ተሰርቷል። ህብረተሰቡ ይሄ ጠላት ነው፣ መንግስት የህግ የበላይነት ያስከብር ማለት የጀመረው ቅርብ ጊዜ ነው። እጅግ በጣም ሲያስፈራሩ ስለነበረ፣ ሲገሉም ስለነበረ፣ አገዳደላቸውም እጅግ አስጠያፊ፣ እጅግ አስከፊ ስለነበረ፣ ስጋት ፍርሃት ስለነበረ ነው። አንደኛው ጉዳይ ይሄ ነው። ሁለተኛው የመንግስት መከላከያ ልብስ ለብሰው ወይም የኦሮሚያ ፖሊስ ልብስ በመልበስ በዜጎች ላይ ግፍ፣ ግድያ፣ ድብደባ ይፈጽማሉ። እዛው ሆኖ ደግሞ መንግስት ደበደበን ብሎ ዜጎቹ እንዲናገሩ ካሜራ ምን ሰጥተው ይቀዳሉ ማለት። ያ ብቻ ሳይሆን ቤት እያቃጠሉ ፖሊስ መስለው መከላከያ መስለው ቤት እያቃጠሉ መንግስት ቤት እያቃጠለ ነው፣ ዜጎችን እያፈናቀለ ነው የሚል ኢሜይል ደግሞ በፌስቡክ በተለያየ ነገር ይለቃሉ ማለት ነው። ይሄንን በሚገባ መረዳት ያስፈልጋል። መንግስት እነዚህን ሰዎች ቀልባቸዋል ወይም ደብቃቸዋል ብሎ ያሰራቸው ሰው ሊኖር ይችላል። ግን እነሱ በሚሉት የገደለው ወይም የደበደበው የገረፈው አንድም ዜጋ የለም። እነሱ የሚገሩት ድራማ አለ በአንድ በኩል፣ በሌላ በኩል ደግሞ እነሱን ከአቅም በላይ በመስራት ህብረተሰቡ ምንም አይነት ጉዳት ቢያደርሱ አንዳንዴ እኮ ሰው ገለው ሜዳ ላይ ጥለው ቀብራችሁ ወዮላችሁ ብሎ ሳይቀበር ለአራት አምስት ቀን ቆይቶ ጅብ ሜዳ ላይ በላ ሰው አለ። በዚህ ደረጃ የማስፈራራት አቅም ስለነበራቸው ያኔ ህብረተሰቡ የእነሱን ተቃራኒ እነሱን ትችት መናገር አይችልም ነበረ። በዛ ምክንያት ነው ሲሆን የነበረው ማለት ነው።
አድማጮች፣ ከአቶ ኩምሳ ድሪባና ከአቶ ታዬ ደንዳ ጋር ያደረግነውን ቃለ ምልልስ ሙሉ ክፍል በድረ ገጻችን ላይ ታገኙታላችሁ።
ኢትዮጵያን አድን ግብረ ኃይል በሚል ራሳቸውን ባሰባሰቡ ኢትዮጵያውያን የተጠራ የተቃውሞ ሰልፍ በዛሬው ዕለት በዋሽንግተን ዲሲ የውጭ ጉዳይ ሚኒስቴር ጽህፈት ቤት ደጃፍ ተካሂዷል። የሰልፉ አስተባባሪዎች እንደተናገሩት የሰልፉ ዓላማ መንግስትን መቃወም ሳይሆን በሐሰት ክስ የታሰሩ እንደ እስክንድር ነጋ ያሉ የባልደራስ አመራሮችና ሌሎችም የህሊና እስረኞች በአስቸኳይ እንዲፈቱ፣ መቆሚያ ያጣውና ማንነትን መሰረት ያደረገ ያሉት የዘር ፍጅት በአስቸኳይ እንዲቆም ለማሳሰብ ነው ብለዋል። ደረጀ ደስታ የሰልፉን አዘጋጆች አነጋግሮ ተከታዩን አጠናቅሯል።
የምንታገልነት አጀንዳችን ነው። ያሁን ያስተዳደር ይሁን ያሽብቦት ከወንጀለኞች ጋር አደባልጠው እነስክንድርን መስከስ የወንጀለኞችን ኃጢአት ማቅለለው የወንጀለኞችን ወንጀል ለመሸፈን
ሰልፉን የጠራው ኢትዮጵያን አድን ግብረ ኃይል አስተባባሪዎች አንዱ የሆኑት አቶ ሙልጌታ አያሌው ስለ ሰልፉ ዓላማ የሚከተለውን ብለዋል።
በዋናነት የሰላማዊ ሰልፍ የተጠራው እንግዲህ አንደኛ ሀገራችን አሁን ያለችበትን ወቅታዊ ሁኔታ ለውጭው ማለት ለኢትዮጵያ ማህበረሰብ ለማሳወቅ ነው። እኛ ከመንግስት ጎን ነን ያለ ነው፣ መንግስትን እንደግፋለን። ግን ኢትዮጵያን ያጠፉ ተቀናጅተው የሚሰሩ ጽንፈኞችን እንቃወማለን። ኢትዮጵያ ውስጥ የደረሰውን የዘር ፍጅት ጄኖሳይድ እንቃወማለን። መንግስትም እዛ ላይ ትኩረት ሰጥተው አጣሪ ኮሚሽን አቋቁሞ ገለልተኛ የሆነ ጉዳዩ እንዲጣራና ወንጀለኞች ለፍርድ እንዲቀርቡ ነው የምንፈልገው። እኛ ደግሞ ለፍትህ ነው ወደ እድሜ ልካችን ስንጮህ ነው እስክንድርን ሲጮህ ነው። ለዛ ነው የእነ እስክንድርን ስም ማንሳት መንግስትን ይረዳዋል እንጂ አይጎዳውም። መንግስት ስህተቱን እንዴ መጠቆም ነው እንጂ መንግስት ይውረድም መንግስትን መቃወምም አይደለም። ህዝቡ እንዲያውቅልን የምንፈልገው ይህንን ነው።
እስክንድርን ለይቶ መደገፍ ለምን እንዳስፈለገ ከአስተባባሪዎቹ አንዱ የሆኑት አቶ ታዘበው አሰፋ የሚከተለውን ማብራሪያ ሰጥተዋል።
እስክንድር ነጋ ወደ አሜሪካ በመጣበት ጊዜ ለህዝብ አሳስቦ ለአለም መንግስታት ደብዳቤ አስገብቶ በይፋ በቀጣዮች መንግስት ትኩረት ሰጥቶ ካልተንቀሳቀሰ ትግል የወጣው ቄሮ 90% ወይም 99% በትግሉ ውስጥ ለውጥ አምጥቻለሁ ብሎ ወደ ሰላማዊ ህይወቱ ተመልሶ እያለ 1% የሚሆነው ቄሮ በህዝብ ላይ ጄኖሳይድ ፈጽሟል፣ ይህንን ወደፊትም ሊፈጽም ይችላል ብሎ ያሳሰበውን ቀድሞ ያስጠነቀቀውን ሰው ዛሬ እሱ ያለውን ነገር ማመስገንና እሱን ይቅርታ ጠይቆ ክፍተቶችን መድፈን ሲገባ በአስተሳሰብም በአመለካከትም በርህይወት ዓለምም በባህሪም በተፈጥሮ ሊግባቡ ማይችሉ ግለሰቦችን ጃወርንና እስክንድርን አንድ አድርጎ ለአንድ ዓላማ እንደተሰለፉ አድርጎ በአቃቤ ህግ በኩል የተፈጠረው ክስና የተሰጠው ማብራሪያ ኢትዮጵያንን በጣም እያስቆጨን መሆኑ፣ በተለይም የእስክንድር መታሰር ኢትዮጵያንን በውጭ በአንድ ላይ ማቆም ያልተቻለበት ሁኔታ ለመንግስትም ከፍተኛ ድጋፍ ሊሰጥ የሚችለውን ኃይል የከፋፈለ መሆኑን ለማሳየት እና
በነገ ዕለት ሌላ ሰልፍ እንደሚካሄድ የሚታወቅ ሲሆን ይሄኛው ሰልፍ ከዚያኛው ልዩነቱ ምንድን ነው የሚል ጥያቄ ለአቶ ሙልጌታ አንስቼላቸው ነበር።
በእኛ በኩል ምንም ልዩነት የለውም ነው የምንለው። አንድነን ኢትዮጵያዊ ነን። ምንም በዚህ ሰዓት መለያየት አያስፈልግም። ኢትዮጵያ ችግር ውስጥ ነው ያለች። አንድ ላይ ቆመን ማሰማት ሲገባን አንፎርችኔትሊ በማይሆን ነገር፣ ውሃ በማነሳ ነገር፣ ውሃ በማይቋጥር ነገር የእስክንድር ስም ሰልፍ ላይ አይነሳም በሚለው ብቻ ነው የእስክንድር ስም እንዲነሳ አልፈለጉም። እኛ ደግሞ ለፍትህ ነው ወደ እድሜ ልካችንን ስንጮህ ነው እስክንድርን ሲጮህ ነው። ለዛ ነው የእነ እስክንድር ስም ይነሳል። እነሱ የእነ እስክንድር ስም ከተነሳ አብረን አንቆምም አሉ። ዋናው ልዩነት ነው፣ ሌላ የለንም። እኛ ኢትዮጵያዊ ነን። ኢትዮጵያ የእውነት የወረደን ብቅ ያለም ነገር የለንም። እኛ አንድና አንድ ኢትዮጵያዊ ነን። እኛ
የኢትዮጵያን ሰንደቅ ዓላማና የተለያዩ መፈክሮችን ያነገቡ ኢትዮጵያውያን በታደሙበት በዚህ ሰልፍ ለኮሮና ቫይረስ ጥንቃቄ እንዲያደርጉ ከአዘጋጆቹ ምክር የተሰጠ ሲሆን ብዙዎቹም የአፍና አፍንጫ ጭንብላቸውን አድርገው ታይተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ FM 94.3 እና በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን በቀጥታ እንዘልቃለን። ሲስተም የሚል ስያሜ የተሰጠው ቅድመ ማስጠንቀቂያ ለማስጀመር ዝግጅቱን በማገባደድ ላይ መሆኑን ይፋ አደረገ። ስነ ስርዓቱ ሰው ሰራሽና ተፈጥሯዊ በሆነ መልኩ ሊከሰቱ የሚችሉ አደጋዎችን ቀደም ብሎ ለህብረተሰቡ ለማሳወቅ የእጅ ስልኮችን እንደሚጠቀምም አመልክቷል። የደንገረመው የሚኒስትር መስሪያ ቤቱን አማካሪ አቶ ሚናስ ፍስሃን አነጋግራ ተከታዩን አሰናድታለች።
ሰላም ሚኒስተር በዛሬው ዕለት ይፋ ያደረገው የኢትዮጵያ አለርት ሲስተም የተሰኘ የቅድመ ማስጠንቀቂያ አገልግሎት ዝግጅት መቀመጫውን በጀርመን ሀገር ካደረገው ግሎባል አለርት ስከተሰኘ ተቋም ጋር በመሆን በመላው ኢትዮጵያ አገልግሎት ላይ መዋል የሚችል የቅድመ አደጋ ማስጠንቀቂያ ስርዓት አገልግሎት መጨረሱን አስታውቋል። የሚኒስተር መስሪያ ቤቱ አማካሪ ሆኑት አቶ ሚናስ ፍስሃ የስርዓት ወደ አገልግሎት ሲገባ የሚኖረውን ጠቀሜታ እንዲህ ያስረዳሉ።
ሲስተሙ ሀገራት ከፍተኛ አደጋ ድራሽ የሆኑ የአየር ንብረት ለውጥ ለምሳሌ ሰደድ እሳት፣ ጎርፍና ሌሎችም የደህንነት ችግሮች በሚከሰቱባቸው ወቅት በአደጋው የሚጎዱ ወይም ሊጎዱ የሚችሉ የህብረተሰብ ክፍሎችን በመለየት የቅድመ ማስጠንቀቂያ መልእክት የማስተላለፊያ ዘዴ ነው። ከዚህም በተጨማሪ መልእክቱ አደጋው ከመድረሱ በፊት ቀድሞ ተንብዮ አይቶ ኢንፎርሜሽኖችን የማስተላለፍና ወይም ደግሞ አደጋውም ከደረሰ በኋላ ዜጎች ራሳቸውን፣ ቤተሰባቸውን፣ ማህበረሰባቸውን ብሎም የሀገርን መሆነ የራሳቸውን ህይወትም ሆነ ንብረት እንዲያሸሹ እንዲያድኑ የሚያደርግ የማስተላለፊያ ዘዴ ነው። ለምሳሌ ከዚህ በፊት የሰደድ እሳት ተነስቶ ነበር። ድሬዳዋ ላይ የጎርፍ አደጋ ተነስቶ ነበር። ብዙ ጊዜ ሌሊት አካባቢ ነው እንደዚህ አይነት ነገር አፕንም ያደረገው። እኔ ካለኝ እንኳን ሲግል መረጃ ድሬዳዋ አካባቢ ሰው ተኛበት ወቅት ስለሆነ እዚህ አይነት ነገሮች ኢንፎርሜሽኖች አይደርሰውም እና ያንን አደጋ እንዳይደርስበት የማንቃት ነው። የመልእክቱን በተመለከተ ሁለት አይነት ነው ያለው። አንደኛው የቴክስት ነው፣ በቴክስት ነው የሚደርሰው። ሁለተኛው ደግሞ በድምጽ ነው፣ አንዳንድ ማንበብ የማይችል።
አቶ ሚናስ አብዛኛውን ጊዜ አደጋዎች የሚደርሱት ሰዎች ምንም አይነት ቅድመ ዝግጅት ባላደረጉባቸው ሁኔታዎችና ጊዜያቶች መሆኑን አስታውሰው ስርዓቱ ወደ አገልግሎት ሲገባ ማንኛውም የመደበኛም ሆነ የተንቀሳቃሽ የእጅ ስልክ ተጠቃሚ እንደየአካባቢው ቋንቋ ማስጠንቀቂያው እንደሚደርሰው ገልጸዋል።
ሲስተሙ ለየት የሚያደርገው የቋንቋ ችግር የለበትም። ያ ማለት ምንድነው? የትኛውም ቦታ ሊነገሩ የሚችሉ የቋንቋ አይነቶችን ተደራሽ ማድረግ ይችላል። ለምሳሌ አፋር አካባቢ አይበለውና አደጋ ቢደርስ አካባቢ የሚናገሩ ቋንቋዎችን እያማከለ የድምፅና ቴክስት ሜሴጅ መላክ ይቻላል። ከዚህም ውጭ ሌላም አካባቢ ኛውም አካባቢ ላይ የሚነገሩ ቋንቋዎችን በዛ ህብረተሰብ የሚነገረውን ቋንቋ በአገናዘብ በመልኩ መላክ ይችላል። ስለዚህ በቋንቋ ደረጃ ችግር የለበትም። ሁለተኛው ከስልክ ጋር በተያያዘ የግድ ሞደርን የሆነ ቴክኖሎጂዎችን የሚጠቀም ስልክ መያዝን የማይቀሳ ህብረተሰቡ አሁን ያለበት ያለውን ስልክ ተጠቅሞ ሜሴጅን መላክ ይቻላል። የመስመርንም ስልክንም ተጠቅሞ መልእክት ማድረስ ይቻላል ማለት ነው። ስለዚህ በሁለቱም መልኩ በተለይ ከከተማም ውጭ በገጠሩ አካባቢ ያሉ የህብረተሰብ ክፍል ተደራሽ ያደረገ ሲስተም ነው ማለት ይቻላል።
የቅድመ ማስጠንቀቂያው ስርዓት በሁለት ወገን መልእክት መተላለፍ የሚችልበት መንገድ እንዳለውም አቶ ሚናስ ጠቅሳሉ።
ማለት ምንድነው? ህብረተሰቡም መልሶ የመጠቆም ብቻ ሳይሆን አሳቡንም የመግለጽ እድልን ይፈጥርበታል። ለምሳሌ እንኳን አንድ ምሳሌ ብናገር፣ የትኛውን ቋንቋ መልእክት መቀበል ይፈልጋሉ እንኳን ቴክስት ቢደረግ ህብረተሰቡ ከቀረበለት አማራጭ ውስጥ አንዱን ብሎ መመለስ ይችላል። ሶ ይሄ እንደ ምሳሌ ያነሳሁት እንጂ አንዳንድ ነገሮች ሲኖሩ የሜሴጁ አይነት በተለይ ምላሽን ከመቀበል ጋር በተያያዘ ከሆነ ያንን ህብረተሰቡ ሀሳቡን የመግለጽና የእንዲመልስ የማድረግን እድል ይፈጥራል። ሶ ከሁለቱም ወገን ኢንተራክቲቭ የሆነ ሲስተም ነው። ኦልሬዲ መሰረታዊ የሚባሉ ኢንፍራስትራክቸሮች ተሟልተዋል። አንዳንድ የቅድመ መጀመሪያ ሙከራዎችን የማድረግ ሁኔታ ላይ ያለው እሱ እንዳለቀ እንግዲህ ወደ ስራ ገባናል ማለት ነው።
የሰላም ሚኒስቴር አማካሪ አቶ ሚናስ ፍስሀ የቅድመ ማስጠንቀቂያ አገልግሎቱ በመላው ሀገሪቱ በቅርብ ስራ እንደሚጀምር ጠቅሰው ህብረተሰቡ ሳይዘናጋ በስልክ ላይ የሚደርሱትን መልእክቶች እንዲከታተል አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ዋሽንግተን ዲሲ።
ኤደን ለዝግጅቱ አመሰግናለሁ። ክብራትና ክብረን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩ ሐኪሞን ይጠይቁ ነው። በዩናይትድ ዩናይት ስቴትስ የሚኖሩና በተለያዩ ህክምና ተቋማት የሚያገለግሉ ህክምና ባለሙያዎች ናቸው። ኢትዮጵያ የኮቪድ-19 ወረርሽኝን መከላከል ዘመቻ ከፍተኛ አማካሪ ቡድን አባላት ናቸው። የድምጻዊ ሀጫሉ ሁኔታ እንግዲያት ተከትሎ ከተቀሰቀሰው ተቃውሞና በርካታ ንጹሃን ዜጎች ከተገደሉበት ጥቃትና ከነበሩት እንቅስቃሴዎች ጋር ተያይዞ በኢትዮጵያ ያለው የኮቪድ-19 ወረርሽኝ በከፋ ሁኔታ እንዳይዛመት ያሳደረውን ስጋት የተመለከተ ውይይት ነው። በቀደመም ውይይታቸው ቡድናቸው በደረሰው ሁኔታ ላይ ያለውን ሀሳብ ያዘለ መግለጫ ይዘት ተወያይተው ነበር። ቀሪውን ለዛሬ ያሳደር ነው። ለምሽቱ ቀሪ ውይይታችን እንግዶቻችን ፕሮፌሰር ዮናስ እንዳለገዳና ፕሮፌሰር እናውጋው ማሪ ተመልሰዋል። ልባት ካደረግንበት ጭስ ነው የሚጀምረው።
መግለጫችሁ በዋናው ባሰባሰባችሁ ጉዳይ ላይ መሰረት ያደረገ ይመስላል። እንዲህ ያለ ውጥረት በሚነግስበት፣ ሰዎች በተለያየ እንቅስቃሴዎች በሚኖሩበት ጊዜ ራስን ለመጠበቅ የሚደረጉ ሙከራዎች ብዙ ፈተና በሚኖርበት ሁኔታ ኮቪድ-19 በከፋ ሁኔታ ሊሰራጭ ይችላል፣ መዛመቱ ይጨምራል እና ንቃቄ ይደረግ ስትሉን ታሳስባላችሁ። በዚህ ባለንበት በዩናይት ስቴትስ ባለፉት ጥቂት ሳምንታት ውስጥ በህዝባዊ እንቅስቃሴዎች ወቅት የታዩ ክስተቶች ምሳሌ ሊሆኑ ይችላሉ። ዛሬ ከዛሬ ወር በፊት ከነበረው በከፍተኛ መጠን ጨምሮ ነው የሚታየው። ተከተከው የነበሩ ክስተቶች መከፈት ከጀመሩ በኋላ እንደገና ወደ መዘጋት እየተመለሱ ትምህርት ቤቶች የሚከፈቱበት ሁኔታ እያሳሰበ ነው። ለዚህ ሁሉ በበዓላትና በህብረተሰብ እንቅስቃሴዎች የተከሰቱት ሁኔታዎች አስተዋጽኦ አድርገዋል የሚል ነው። እስኪ በዚህ ሰዓት ለሚከታተሉ አድማጮቻችን በኢትዮጵያ ያለውን ሁኔታ ምን ይታያቸዋል? ምንስ አይነት ጥንቃቄ ሊደረግ ይችላል? ኃላፊነት መውሰድ ያለባቸው ወገኖች ፍትህ ይለጋውና እርምጃው እንዳለ ሆኖ ምን ማድረግ ምን ማሰብ አለባቸው?
እዚህ እኔ ያለሁበት ከተማ ፊኒክስ አሪዞና በአሁኑ ጊዜ በዓለም አንደኛ ሆኗል። ኮቪድ ሆትስፖት ከመቶ ምርመራ ካደረጉ ሰዎች ውስጥ 28ቱ በሽታው እንዳላቸው የከተማው ከንቲባ ወይዘሮ ኬት ጋየጋ አስታውቀዋል። በተለይ የማሪኮፓ የሚኖርበት ከፍተኛ መዛመት አደጋ አለበት ነው። ምንድን ነው ምክንያቱ? አንደኛ ብዙ ሰልፎች ነበሩ። ሰልፉ ላይ ሰው ማስክ ማድረግም አንዳንዱ የንዴት ስሜት ነበር። ሁለተኛ ሲከፈት ይሄ ሱፐር ስፕሬደር የቡና ቤቶች፣ ምግብ ቤቶች፣ የዳንስ ቤቶች እንደምታውቁ ነው የዳንስ ቤት የታፈነ ነው በሙሉ ነበር የተከፈተው እና እዛ ውስጥ በቀላሉ ነው የሚሰራጨው እና አሁን እንዳልኩ አንዱ ስጋት ይሄ ሶስት ሸራት ሰዎች የታሰሩ ካሉ ተገቢው ጥንቃቄ ካልተደረገ ሱፐር ስፕሬደር በቀላሉ ነገሩ የመዛመት አደጋ አለው። ሰው በንዴት ላይ ሲሆን ስለ ኮቪድ የሚያስብ አይመስለኝም። ስለዚህ ይህ ከባድ ሁኔታ ነው። በእርግጥ ይህንን በሚመለከት ርቀት ውስጥ ጤና ጥበቃና የጤና ኢንስቲትዩት ይህንን እርግጠኛ ነኝ እንዳሰቡበት እና እንዳንድ ጥንቃቄ እያደረጉ ነው ብዬ ገምታለሁ።
መልካም። ፕሮፌሰር ዮናስ በዚህ በዩናይት ስቴትስ ያለውን ይልቁንም በሚኖሩበት ከተማ የተፈጠረውን የከፋ ሁኔታ በዋቢነት ምሳሌ አድርገው አስረድተውናል። እርሶም ባሉበት መሰል አጋጣሚዎች ካሉ ሌሎች አካባቢዎች ያሉትንም በዜጎች በራሳቸውም ሊደረጉ የሚችሉትን ጨምረው
ያስረዱን። ፕሮፌሰር እናውጋው።
አመሰግናለሁ አሉላ። እንዴት ነው እዚህ በኮቪድ ላይ ሊደርሺፕ ወሳኝ ነው። ለምሳሌ በዓለም ላይ የተወሰኑ ሀገሮች በጣም ያልተጠቁት የሚወጣውን ህግ ህጉ እንደወጣ ስነስርዓት ደንብ ላይ እንዲውል ህብረተሰቡ መረጃውን በደንብ ካገኘ ከተገነዘበው፣ ምክንያቱም ይሄ ኮቪድ ኢንፌክሽን ነው። ኢንፌክሽንን ደግሞ መከላከል ይቻላል። እንደ ካንሰር፣ እንደ ስትሮክ፣ እንደ ሌላ አይነት በሽታ አይደለም። ከአንድ ሰው ወደ ሌላ ሰው ነው የሚሄደው። አንዱ ሰው ለሌላው ካላሳለፈው ኢቨንቹዋሊ ያ በሽታ እንግዲህ ኢን ፕሪንሲፕል ያ በሽታ አይኖርም ማለት ነው። አሁን ችግሩ ምንድን ነው? በፖለቲካው ምክንያት የተወሰኑ ሰዎች ጊዜያዊ ለሆነ ወይ ለኢኮኖሚክ ሪዝን ከሳይንሱን አይቀበሉም። ለምሳሌ አሁን እዚህ በአሜሪካ እንደምታየው ቶርኔዶ ይመጣል መውጣት አለባችሁ ሲባሉ የተወሰኑ አንዳንድ ሰዎችም እምቢ ብለው የሚቀሩ አሉ እና ኋላ እርዳታ ታገኙም መውጣት አለባችሁ ሲባሉ ብዙ ሰው ግን ይሰማል። አሁን አሜሪካ ላይ የሚታየው የፖለቲካ ይዘት ኑሮት አንዳንዱ ሊደርስ የሚሉትን ይከተላሉ እና ይከተላሉ። ኢንፌክሽን አሁን ዶክተር ዮናስ እንዳለው አንድ ቦታ አንድ ሰው ብቻ በአየር ላይ ድሮፕሌት ላይ የሚተላለፍ አንድ ሰው አንድ ዝግ ሆነ ቦታ ላይ ሲኖር ባንዴ ብዙ ሰው ሊበከል ይችላል እና ይሄ ገቨርንመንት ብቻ ሳይሆን ሁሉም ሰው ድርሻውን ሊወጣ ይገባዋል። ህዝቡም የእንተገንዝቦ ራሱን መከላከል፣ ቤተሰቡን መከላከል፣ ጓደኞቹን ሌላውን ህዝብ መከላከል ይኖርበታል። ግን ችግሩ ምንድነው? አሁን ኢትዮጵያን በሚመለከት መጀመሪያ እስር ቤት ያሉ ሰዎችንም ፕሮፌሰር ወናስ እንዳለው ያንን ከግምት ውስጥ በመውሰድና እንዲያውም የቮለንተር ስራ እንዲሰሩ ተፈተው ነበር እና ብዙ ሰው አድንቆት ነበር። አሁን ሌላው ምንድነው? እኛ እንኳን አሁን የኢትዮጵያ ሁኔታ ሲመጣ አንደኛ ቴስት ይደረገው ወደ 5000 6000 ደረጃ የነበረው ዝቅ አለ። እንደዚህ አይነት ሲቹዌሽን ሲፈጠር ያንን ትቶ እዚህ ላይ ፎከስ ማድረግ ከባድ ይሆናል። የህብረተሰቡን አቴንሽን የሊደሮቹን አቴንሽን በቃ ይወሰዳል እና አንደኛ የነበረው ወይ ሁለተኛ ይሆናል። እና እንግዲህ ለዚህ ነው ህብረተሰቡ የፖለቲካ ሊደር የሆኑትም የራሳቸውን ኢንተረስት ብቻ ሳይሆን የህዝቡንም ኢንተረስት ማየት አለባቸው እና የኢትዮጵያን ኢንተረስት ከውጭም ጠላቶች ከውስጥም ነገሩ ካልገባቸው ወይ ራሳቸውን ጥቅም ከሚያስቀድሙ ከዚያ መገደግ ይኖራል። እና ለህዝቡ የተማረው በሚችለው መጠን የፖሊሲ አድቫይዘሮችንም ይሁን አው ሚዲያውም ቢሆን ምክንያቱም ምንድነው የሚባለው 19th century ጥሩ የሆነ ምግብና ውሃ ሰጥቶናል 20th century professionalism 21st century ደግሞ information ግን ውሸት የሆነ information እና ህዝቡ ደግሞ ይሄንን መለየት አስቸጋሪ ስለሚሆንበት የሁሉንም ትብብር ይጠይቃል። ረጋ ብሎ ማዳመጥና እንዴት ነው መደማመጥ ያስፈልጋል። አም ሹር አሁን ዛሬ ራሱ በዚህ ኢንተርቪው ላይ የሚገባውን ያህል አላዋገዙም ብሎ ደስ ማይለው ሰው ይኖራል። ሀገር እንደሱ አይደለም የምትገነባው እና ፖዘቲቭ መሆን ያስፈልጋል። ካለም ትምህርት መውሰድ አለብን ከተለያዩ ሀገሮች ብዬ ነው የማስበው።
መልካም። በህክምና ሙያችሁ በለጠለት ስራችሁ ይልቁንም ደግሞ ኢትዮጵያ ባለችበት በኮቪድ-19 ወረርሽኝ ለመርዳት የተሰባሰበ ቡድናችሁ ዛሬ በኢትዮጵያ ውስጥ የሚታየው ሁኔታ አሳሳቢነቱን ተገንዝቦ ሊደረጉ ይገባል ያላችሁትን ሐሳብ ያሰፈራችሁበትን መግለጫ ተንተርሶ ያደረግነው ውይይት ነው። ፕሮፌሰር ናውጋው ማሪ፣ ፕሮፌሰር ዮናስ እንዳለገዳ እንግዶች ለጊዜያችሁ አመሰግናለሁ። ተስፋ አደርጋለሁ በተሻለ ሁኔታ ውስጥ ሆነን ነው የማገኛችሁ። አሁን እግዚአብሔር ይስጥልኝ።
አመሰግናለሁ።
ታንኪ አመሰግናለሁ።
ጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ማላዊ 13 ወራት ከፈጀው የምርጫ ሂደት በኋላ አዲስ ፕሬዝዳንት አግኝታለች። ባለፈው ሰኔ አጋማሽ በተካሄደው ድጋሚ ምርጫ ነው ተቃዋሚ መሪ ላዛረስ ቻክዌራ ስልጣን ላይ የነበሩትን ፕሬዝዳንት ፒተር ሙታሪካን 55% ድምጽ አግኝተው ያሸነፏቸው በማለት ርዕሰ አንቀጹ ጽሑፉን ጀምሯል። ባለፈው አመት ግንቦት ወር ውስጥ በተካሄደው የመጀመሪያው ፕሬዝዳንታዊ ምርጫ ሙታሪካ በጠባብ የድምጽ ብልጫ አሸነፉ ተብሎ ታውጆ እንደነበረ ርዕሰ አንቀጹ አስታውሷል። ሁለተኛ የሆኑት ቻክዌራ የለም ድምጹ ተጭበርብሯል ብለው በሕገ መንግስታዊው ፍርድ ቤት አቤት አሉ። ፍርድ ቤቱም የተዛቡ ድርጊቶች የነበሩበት መሆኑን ማስረጃ አግኝተናል፣ በየካቲት ምርጫው እንደገና ይካሄድ ብሎ ውሳኔ ሰጠ። አፍሪካ ውስጥ ፕሬዝዳንታዊ ምርጫ ተጭበረበረ ተብሎ ሲሰረዝ ማላዊ ሁለተኛ ሀገር መሆኗ ነው። ለመጀመሪያ ጊዜ ይህ የሆነው የዛሬ 3 አመት ኬንያ ውስጥ እንደነበረ ርዕሰ አንቀጹ አስታውሷል። በማላዊ ፕሬዝዳንታዊ ምርጫዎች ለሕግ የበላይነትና ዲሞክራሲ ከበሬታ የታየውን ቁርጠኝነት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አድንቀውታል።
The people of Malawi elected Lazarus Chakwera as their next president. This is
የማላዊ ህዝብ ላዛረስ ቻክዌራን ቀጣይ ፕሬዝዳንቱ እንዲሆኑ መርጧቸዋል። አፍሪካ ውስጥ በተዛባ መንገድ የተካሄደው ፕሬዝዳንታዊ ምርጫ በፍርድ ቤት ሲሰረዝ ይህ ሁለተኛ ጊዜ ብቻ ነው። ድጋሚ ምርጫ ተካሂዶ የተቃዋሚ ፓርቲ እጩ ሲያሸንፍም ብቸኛው ጊዜ ነው። በርግጥም ይህ ለሀገሪቱ ህዝብ ታሪካዊ እድል ነው።
አዲሱ የማላዊ ፕሬዝዳንት ቻክዌራ ቃለ መሐላ ሲፈጽሙ ባደረጉት ንግግር የሳቸው መመረጥ ዲሞክራሲና ፍትህ ድል ያስመዘገቡበት ሲሉ ገልጸውታል። ራሳቸውን ከህግ በላይ ላያደርጉም ቃል መግባታቸውን እርሳንቀሱ ተክሷል። ይህንንም ስላሉ ህጉ በሚጠይቀው መሰረት በየአመቱ ያለኝን ሀብትና ንብረት በሙሉ አስተዋውቃለሁ። ፓርላማ ፊት ቀርቤ አመራሬን በተመለከተ በህዝብ ጠየቃለሁ። የፕሬዝደንት ስልጣን እንዲቀነስ የሀገሪቱ ተቋማት ፓርላማውና የጸረ ሙስና ቢሮውን ጨምሮ በነጻነት እንዲሰሩ የሚያስችል ህግ እንዲወጣ እጠይቃለሁ ሲሉም ቃል ገብተዋል። ይህ አለርስ አንቀጽ ሀተታውን ሲያጠቃልል ለማላዊ ወደ ተሻለ ብልጽግና የመንግስት ተጠያቂነትና ነጻነት እንድታመራ ታሪካዊ እድል ያመጣ ነው።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ፣ ከአቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጇ ተስተብላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። እኛ በኩል ሰላም፣ ደህና አደሩ።